ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 19 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን እንደተለመደው በዜና እንጀምራለን። በማስከተልም ትላንት ዛሬ ሞተናል ነገ ግን ያበቃል በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናቀርባለን። ጽንፈኝነትን እንታገል በሚል ርዕስ በ2008 ዓመተ ምህረት ቀርቦ የነበረ ጽሑፍ በመጨረሻም ዝምታ ለበግም አልበጃት። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ለሳን ዴሞክራሲያ የጥር ወር 2008 ዓመተ ምህረት እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ሐሙስ ጥቅምት 20 ቀን 2012 ዓመተ ምህረት ያገዛዙ ባለስልጣኖች ከምዕራብ ሸዋ፣ ከደቡብ ሸዋ፣ ከቡራዩ፣ ከሆለታና ከአምቦ ከተማ የተውጣጡ ተሳታፊዎች በተገኙበት በአምቦ ከተማ ውይይት ሲያካሂዱ በስብሰባው እንዳንሳተፍ ተደርገናል የሚሉ የተሰባሰቡ ቄሮዎች የተቃውሞ ሰልፍ ያደረጉ መሆናቸው ታውቋል። እነዚሁ ያሸባሪው ጆዋር ተከታዮች ቄሮዎች በስብሰባው ላይ መሳተፍ ነበረባቸው፣ የኦሮሞን ህዝብ ጥያቄ ሲያቀርብ የቆየው ቄሮ እንጂ አሁን በስብሰባው ላይ ያለው አካል አይደለም፣ አብይኛ ለማስተዳደር አይችልም፣ ለታለን የመጣ ነው፣ አብይና ለማይወገዱ ሲሉ ተቃውሟቸውን ገልጸዋል። ወደ ስብሰባው ባህል ለመግባት ሲሞክሩ የታጠቁ ወታደሮች መልሰዋቸዋል። ረቡዕ ጥቅምት 19 በሐረር ከተማ በተደረገ ስብሰባ ሹሞቹ በየቦታው አረመናዊ በሆነ ሁኔታ ስላለቁት ዜጎች መሆናቸውን ስለመያዝ ጉዳይ ምንም ሳያነሱ የቀሩ ሲሆን የጥንፈኛውና የከፋፋዩን አሸባሪ ጆዋር መሐመድ ጥበቃ መነሳቱን ተከክለ አለመሆኑን ሲገልጹ ለዋል ተብሏል። በተለያዩ ከተሞች ስብሰባ ያካሄዱት የኦህዴድ ባለስልጣኖችም በተመሳሳይ ሁኔታ ጥንፈኛውን ግለሰብ ከማድነቅ ውጪ በግፍ ስለተገደሉ ዜጎች ጉዳይ ምንም ሳያነሱ መመለሳቸው ታውቋል። በተለያዩ ቦታዎች ዜጎች በአሸባሪዎች ባሰቃቂ ሁኔታ መገደላቸው መረጃዎች እየደረሱ ነው። የ80 ዓመት አዛውንት ጨምሮ በርካታ ዜጎች ሰውነታቸው በስለት ተቆራርጦና ተበጣጥሶ ግንባራቸው በድንጋይ ተፈጥፍጦ እንዲሁም መላ ሰውነት ክፍላቸው ተቆራርጦ የተገደሉ መሆናቸውን የአይን እማኞች መስክረዋል። ከቤት ንብረታቸው ተፈናቅለው የሚገኙ ዜጎችም በአገዛዙ ባለስልጣኖች በኩል እንዳልተገበኙና መፍትሄም እንዳላገኙ ታውቋል። በአሁኑ ወቅት የጸጥታ ኃይሎች ህግ የማስከበር ተግባራቸውን በሚገባ እየተወጡ ባለመሆኑ ከፍተኛ ስጋትና ውጥረት እንደነገሰ ከየቦታው የሚደርሱ መረጃዎች ይገልጻሉ። አገዛዙ ህግ ባለማስከበሩ በአለም አቀፍም ሆነ በአገር አቀፍ ህጎች ተጠያቂነት ያለበት መሆኑን በርካታ የህግ ባለሙያዎች ተናግረዋል። በ1959 ዓመተ ምህረት በአለም አቀፍ ደረጃ መንግስታት የፈረሙበት ስምምነት ውስጥ ሀገሮች ህግ የማስከበርና የማስከበር ኃላፊነቶች ያሉባቸው መሆኑን ሲጠቅስ በዚህ ምክንያት ህግ ያላስከበረም ሆነ ያላስከበረ አገዛዝ በህግ እንደሚጠየቅ ተደንግጓል ተብሏል። በውጭ ሀገር ሆነው በተቃውሞ የራሳቸው አቋም ያሳራምዱ የነበሩና በአገዛዙ ጥሪ ሀገር ውስጥ ለገቡ ግለሰቦች ደህንነት ሲባል ሲደረግ የነበረው ጥበቃ ከፌደራል ፖሊስ ኮሚሽን ማቋቋሚያ አዋጅ ውጪ መሆኑን የራሱ ያገዛዙ የፌደራል ፖሊስ ኮሚሽን አስታውቋል። ኮሚሽኑ በአዋጅ በሰጠው ስልጣናና ተግባር መሰረት ጥበቃ የሚደረገው በአገዛዙ ለተሾሙ ኃላፊዎች፣ ከውጭ ሀገር ለሚመጡ የክብር እንግዶችና የሥራ ኃላፊዎች ብቻ መሆኑን ገልጿል። ለአሸባሪው ለጆዋር መሐመድ የተደረገው የጥበቃ ምደባ ከፌደራል ኮሚሽን ማቋቋሚያ አዋጅ አፈጻጸም ውጪ መሆኑን ገልጾ በአገዛዙ የተፈጸመ እንጂ በሕግ የተጣለ ግዴታ እንደሌለ የኮሚሽኑ ባለስልጣኖች ለዜና ተቋሞች በሰጡት መግለጫ ገልጸዋል። ባለፈው ማክሰኞ ጥቅምት 18 በወልቃይት ወረዳ ከዳንሻ ከተማ 20 ኪሎ ሜትር ርቆ በሚገኘው ማይደሌ በተባለ ቦታ ታጣቂዎች በወሰዱት እርምጃ በትግራይ ልዩ ኃይል ላይ ጉዳት መድረሱ ተነገረ። በተደረገው የተኩስ ልውውጥ 7 የትግራይ ልዩ ኃይል አባላት መገደላቸውና ሌሎች 3 መቁሰላቸው ሲነገር ከታጣቂዎች በኩል አንድ ሰው መሞቱን ከቦታው ከተገኘ መረጃ ማወቅ ተችሏል። ሰኔ 15 2011 በባህር ዳርና በአዲስ አበባ ከደረሰው ሁኔታ ጋር ተያይዞ በጥርጣሬ ታስረው የነበሩት የፖሊስ ኮሚሽን ረዳት ኮሚሽነር ሰይድ አህመድ በዋስ የተለቀቁ መሆኑ ታውቋል። ከሰኔ 15 ሁኔታ ጋር በተያያዘ ተይዘው የነበሩ ዜጎች ባለፉት 2 ቀናት የተወሰኑት ቢፈቱም በርካቶች አሁን በእስር እየማቀቁ ናቸው። አምነስቲ ኢንተርናሽናል ረቡዕ ጥቅምት 19 ባወጣው መግለጫ ማክሰኞ በአገዛዙ የተፈቱት 22 የሚሆኑ ግለሰቦች ቀድሞውኑ የተያዙት አገዛዙን በመተቸታቸው መሆኑን ገልጾ በተመሳሳይ ሁኔታ ተይዘው በእስር ቤት ከሚማቀቁት ከ200 በላይ ከሆኑ እስረኞች መካከል ጥቂቶች ናቸው ብሏል። መግለጫው በመቀጠል ላለፉት 4 ወራት ለጥፋታቸው ምንም መረጃ ሳይቀርብባቸው ታስረው መሰቃየታቸው አገዛዙ ስመጥፉን የሽብር ግብ በመጠቀም አሁንም ኃይሉን ያላግባብ እየተጠቀመ መሆኑን ከመረጋጋቱ በላይ የዜጎችን መብት ጥሷል ብሏል።
አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። ለጌታው ሲሮጥ ማለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ አሽከነጠረው እንዳላቂቃ ተወረወረ እንዳሮጌ ካእቃ እቃ 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 ከመላ ሁሉ ልትም እያለ የአገሩን ታሪክ እያካለለ ቻርዶ አዋራይ ስንቶ ዳማለ ያመጣል መንገድ ይወስዳል መንገድ አንድ ቢጠና አንድ ቢወለድ አባታ ተወቃሽ ልጃ ይወለድ አገር አዋራሽ ልጃ ይወለድ ታሪክ አብዳፊ ልጃ ይወለድ የወገኖቹ ቤት እየተቃጠለ ባፈር በቅጠሎ ለማጥፋት ካልቻለ በእኔ አይደርስም ብሎ አይቶ ዝም ካለ ተረግቶ ይገዛ ለፍተሻው ከቻለ ባውድማ በራይቶ እንደ ስንዴ ይውቃው ሆዱ ካሸናፈው ለሆድ ደብቃ በቃው ከንበር ይጫነበት ይሳብ እንደ በሬ ካልተከማጂ ሆድ ለኢትዮጵያ ሀገሬ ለአገሩ ለአገሬ 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 በልበለው 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 በልበለው።
ትላንት ዛሬ ሞተናል፣ ነገ ግን ያበቃል። እንቢ አሻፈረን እንደ በጋ ትረዱን ማለት መቻል አለብን ማለት ነው። ንጹሃን ዜጎች በግፍ ተገድለው ባጠና አስከሬናቸው ወደ ጉድጓድ ሲጣል፣ ሕፃን አዛውንት ሲታረዱ፣ አማራና ጋሞ ተቀጥቅጦ ሲገደል፣ አፋሩ ትጥቁን እንዲፈታ እየተደረገ በገሌ ወታደሮችና ሚሊሺያዎች እየተጠቃ፣ ፖሊስ ጋር ሊጠለሉ የሞከሩ አዛውንትና አማራዎች እዚያው ፖሊስ ጣቢያው በመንጋ ሲገደሉ፣ አላወቅንም አጥፊዎቹን አላየናቸውም ማለት የሚቻል አይደለም። ለፍላፊው ሹም ከሩሲያ ከተመለሰ በኋላ ምላሱ ታጥፋበታለች፣ ዝምታን መርጧል። ቀጥረኞቹን እያስለፈለፈ መደበቅን መርጧል። ጀሌዎቹና ጓደኞቹ ናቸውና ወንጀለኞቹ የነሱና የመንጫው ግርግር አህያ ቢራገጥ ጥርስ አይሳበር እንደሆነ አለ። ግድያቸው ቀጣይ ነው። የህዝብ አለኝታነን ባዮቹ ድምጻቸው ጠፍቷል። ተለጣፊዎቹ ደግሞ ያስቸገረን የአማራው ጥበት ነው ባይ እነ ገዱ ናቸው። ከኛ በላይ ለአማራው ማን ቆሞ ሊሉ የቃጡትም ከነዚሁ ሰምረዋል፣ ወይም ሊሰምሩና በሹሞቹ ምርጫ በርጩማ ሊያገኙ ሰበርሰካ እያሉ ናቸው። ወያኔና ሹሞቹ በየአቅጣጫው ቅጥረኞቻቸውን አሰማርተው ተጠቂው ህዝብ የሚበጀውን አውቆ በቃ ብሎ ክተት ብሎ እንዳይነሳ በተቻላቸው እየሰሩ ናቸው። የነሱን የምንጠብቀው በመሆኑ አይገርመንም። ወያኔ አማራውን በየመልኩ ማጥቃቱ፣ ቅማንት ኮሚቴ ብሎ ማስነሳቱ፣ ቤኒሻንጉል ውስጥ ማተራመሱ፣ ጽንፈኛ ኦሮሞዎችን አስሮ የገረፋቸውን ሳይቀር መቀሌ ጠርቶ ማሴሩ፣ ከባለመንጫው ጋር መመሳጠሩ ሁሉ የሚጠበቅ ነው። የጎዳን ወለም ዘለም መለያው የሆነው ከርሳደሩ ክፍል ነው። ዛሬም ከህዝብ ጠላት ዘረኞች ጋር ገጥሞ ህዝብን ትጥቅ የሚያስፈታው በዚህ እኩይ ተግባር የተካኑት ባንድ ወገን ከሹሞቹ ገጥመው በአገር ወዳዶች ላይ ሲዘምቱ፣ ግማሽ ጎናቸው ደግሞ የህዝብ ጎራ አባል መስሎ ሊደባለቅና ዳግም ሊሻጥር ሊከዳ ሊያደባየን እየጣረ ነው። ለከፋ ግድያ ትጥቅ አስፈትቶ እንዳንደራጅና በሚገባ እንዳንታገል አኮላሽቶ ሊያሰጣን እየጣረ ነው። ሹሙን በምንም አይነት ደረጃ መደገፍ ኃጢአት ወንጀልም ሆኖ ባለበት አሁንም ውዳሴ ከንቷቸውን ሊጠርቁ ሳያፍሩ የተነሱትን ጥግ ማስያዝ ሲገባ መድረክም እየተሰጣቸው ስናይ ምናዋ ከተመክሮ ትምህርት መገብየት ማግኘት አቃተን በሚል መቆጨታችን አልቀረም። ያለውን ሁኔታ ብዙሃኑ ህዝብ በአሁኑ ጊዜ ተረድቶታል። ጸያፉ ጸረ ኢትዮጵያ የወያኔ ዘረኝነት በአውሬነት ይዘት ባለው የቄሮ ዘረኝነት ተተክቷል። ሁለቱም ከላይ ሰምረዋል። ጠላታቸው ኢትዮጵያ ናት፣ ኢትዮጵያዊው ህዝብና በተለይም አማራው ነው። ይህ ደግሞ የአገራችንን ታሪካዊ ጠላቶች ሁሉ የሚገልጽ ነው። ፈረንጅ ሆነ አረብ፣ የኢትዮጵያ ህዝብ በአብላጫው ኢትዮጵያ ሀገር ናት ብሎ በአገሩና ማንነቱ የሚኮራ ነው። ጽንፈኞቹ ግን ማፈሪያዎች ናቸውና ቦዘኔነት የሚያጠቃውን ክፍል በጥላቻና በሐሰት ታሪክ ቃኝተው ነፍሰ ገዳይ ሊያደርጉት ተነስተዋል። ቁጭትና ችግሩን ቀቢጸ ተስፋውን በወገኑ ላይ በአረመኔነት እንዲወጣ እያደረጉም ናቸው። ጡትና ብልት ቆረጣ የዘር ሳይሆን የጽንፈኞቹ ቅስቀሳ አኖሌ ወሬ ውጤት ነው። በአገራችን ባህል ቄስ፣ ሼክ አዛውንትን ማክበር ተገቢ ነው ሲባል ቢቆይም እነዚህ ባህልም ለከትም ይሉኝታም የሌላቸው ምንጨኞች ቤተ ክርስቲያን ያቃጥላሉ፣ መስጊድ ያፈርሳሉ፣ ሽማግሌና ሮጊት ያርዳሉ፣ ሴቶችን ይደፍራሉ፣ ኢሰብአዊ ዝቅጠትን ቀንተሌት የሚያሳዩ የተራቡ ጅቦች ሆነዋል። መደናገር ሲበዛና ብዙዎች የተደጋገመን ውሸት እውነት መስሏቸው ሲያምኑ እንደ ሞኝ ለቅሶ ደግሞ ቢሆንብን ባይፈረድብንም ዋናው ቁም ነገር ምን መደረግ አለበት የሚለው ነው። ትላንት አርደውናል፣ አሳደውናል፣ ዛሬም ቀጥለዋል። ሸንግለውና አዘናግተው ወንጀላቸውን ሊቀጥሩብን ተረኛንን ብለው ተነስተውብናል። ብዙ ሚሊዮን ብር እየፈሰሰም ነው። ህዝብ ራሱን እንዳይከላከል ትጥቅ እያስፈቱና ጦር፣ ፖሊስ፣ ጸጥታ በሚሉት ሁሉ በልዩ ኃይል ሁሉ እያስጠቁና እየገደሉትም ነው። እሱ ያመጣውን እሱ ይመልሰው በሚል የሚተውም አይደለም። አገራችንና ራሳችንን መከላከል የራሳችን መብትና ግዳጅ ነው። ከገዳዮቻችን ምህረትና ፍሬትን መጠበቅ የሚያዋጣልም አይደለም። ስለዚህም መደራጀት፣ መታጠቅና ዝግጁ ሆነን መታገል ይገባናል ማለት ነው። ራሳችንንም አገራችንንም ለማዳን አለያማ በተራተራ እያወጡ ቀጥቅጠው ገለው ይጥሉናል። ዝምታ ለበግም አልበጃት ተብሏል። የነገርባ ቤት ደግሞ ለከትና ርህራሄን አያውቅም። ወያኔ ለከባድ ቀውስ የተደራረገው ከፋፍሎት የነበረው ህዝብ ደምህ ደሜ ነው ብሎ ተባብሮ ሲነሳበት ነው። ባዳን ይህን የህዝብ ህብረት ሹሞቹን በማምጣት አፈረሱት። የኦሮሞን ህዝብ ቀና ትግል በቄሮ አስወስደው ህዝብን ዳግም ከፍለው ዘረኞችን በዘረኛ ተክተው አገራችንን ወደ መቀመቅ ከተቷል። ባለማወቅም ሆነ በሆድ በመገዛት በአገራችን ላይ ለመጣው ሴራ ተባባሪ ሆነን የወያኔን ኮሎኔል የኢትዮጵያ ሙሴ ብለን ቢነገር አልሰማ ብለን አገራችንን ይኸው ዛሬ ለምናየው መከራ አሳልፈን ሰጠናት። ለዚህ ነው ተድበስብሶ ሳያልፍ ትናንት በዚህ ስህተት ተዘፍቀው ለሹሞቹ የተጎነበሱ ሁሉ ዛሬ ቢያንስ ተፋስተን በር ይበሉ እንጂ የህዝብ ጎራ አጥርና በር አልባ በረት አይደለም የምንላቸው። ይህ የቂም በቀል ጉዳይ ሳይሆን የጠራና ራሱን ከጥቃት የሚጠብቀና የሚሳካ ህዝባዊ ትግል ለማድረግ አስፈላጊ በመሆኑ ነው። ዳግም እንዳደፋርሱን ነው። በትግላችን እንዳይነግዱና ለባዕዳን እንዳይሸጡን ነው። የፈጁንን የገደሉንን አገር ያጠፉትን ዛሬም እንዳናቀፍ ነው። በይቅርታስም ከገዳያችን ጋር እንድንተኛ የሚያደርጉ ጠላቶች እንጂ ሌላ አይደሉም። የሽግግር መንግስት አማራጭ ላይ ሰሞኑን የዘመተው የሻቢያ ቱልቱላ ሆኖ የቆየው ሰው ምሳሌ ነው። መርሳትን ነው መርሳት የተባለውም መርሳት የለበትም። አገርና ህዝብ እያጠፉ ለሽንገላና መደናገር በጣት የሚቆጠሩ እስረኞችን ድሮም መያዝና በጨለማ ቤት መሰቃየት ያልነበረባቸውን ለቀው ወንጀላቸውን ሊያስረሱንና እነማን ተጠያቂ እንደሆኑ የሚለውንም ሊያዘናጉን ሊያደናግሩን ልንፈቅድላቸው ከቶም አይገባም። ወንጀለኛውን ባለመንጫ ምንም እንዲነካው አንፈቅድም ብሎ ሹሙ ቆርጦን ተናግሯል። ለመጀመሪያ ጊዜ ሊሆን ይችላል ስለአንድነታቸው ምንም አልዋሸም። ስለዚህም ቁራነጭ ቢሆን አህያ ቀንድ ባወጣ ነው። የሹሙ አገዛዝ የቄሮች የባለመንጫዎች አገዛዝ ነው። አንድ ናቸው። ሁሉም ጸረ ህዝብ ጸረ ኢትዮጵያ ናቸው። አገር ሊያጠፉ የተነሱ ናቸው። ደጋፊዎቻቸው ባለም አቀፍ ደረጃም የኢትዮጵያ ጠላቶች ናቸው። ያናጢን ልጅ ጅበላው ሆነና በደማቸው አባቶችና እናቶቻችንን ጠብቀው ያቆዩንን አገር በድክመት አሳልፈን ልንሰጥ ይዳዳናል። የሐሮች ውል ጠፍቶናል። አብዩ ተልእኮ አገር ማዳን መሆኑን በቅጡ የተረዳን አይመስልም። ጽንፈኞቹን መታገልና አንድነትን አገርን መጠበቅ ዋናው ትኩረታችን መሆን ሲገባው በወያኔና ጽንፈኞቹ ቦይ መፍሰሱን የመረጡ ለክፍፍል ወፍጮ ባቄላ የሚያቀርቡም ብቅ ብለዋል። ሞኝ በግ ከተኩላ ትጎዳኛለች እንዲሉ ጠላትን ወዳጅ ብሎ ማቀፉ መቆም ማክተም ያለበት ነው። የመጣውን አደጋ ለመቋቋም ህዝብ በራሱ ተሰባስቦና ተደራጅቶ መገኘት አለበት እንጂ ከገዳዮቹ መፍትሄን መሻት መለመን የለበትም። ሹሙ ለደረሰው ህዝብን ይቅርታ ሳይጠይቅ በቅድሚያ የተሞዳሞደው ከወንጀለኛው ውርጋጥ ጋር ነው። ይህን መራራ ሀቅ ዋጥ አርጎ ባገዛዙ ላይ በሞላ በወያኔም ላይ መነሳት ያስፈልጋል። ስርዓቱን ከገረሰስ ነው ቄሮ ገለባ ነው፣ የመንጋ ወኔውም ይተናል ነውናም አገዛዙ ላይ እንደራጅ እንነሳ። ከዚህ ቀደም በወሳኝ ትግል ተደራጅታችሁ በትግሉ የነበራችሁ ሁሉ ካለፈው የድርጅት ተመክሮ ተነስታችሁና ካለው ሁኔታ ጋር አቀናጅታችሁ በሁሉ መስክ በየመስኩ በሚስጥር መደራጀት አለባችሁ። የሙያ ማህበራትን ማጠናከርና ባስፈለገበትም ነፍስ ለመዝራት የተጀመረውን ጥረት ማጠናከርም ይገባል። በየመስኩ ያለውን አገዛዝ በመቃወም በሚደረጉ ስብስቦችና ተቃውሞዎች ተሳታፊ በመሆን ባንዳ ከሃዲን በማራቅ አስተዋጽኦ ማድረግም ያስፈልጋል። ራስን ከመንጋው ትጥቅ ለመከላከል መታጠቅና መዘጋጀት፣ የአገር ወዳድ ውስጣዊ ግንኙነትን ማጠናከር፣ በሰራዊቱ ውስጥ ቅስቀሳን ማስፋፋት፣ የህዝብ አንድነትን ማጠናከር ተገቢ ይሆናል። መታገል ማመጽ እንጂ ጅቦቹን መማጸን አይጠቅምም። አህያ ምንኛ ጅብን ብትማጸን ይምራታል? ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያን እናስቀድም። በከሃዲዎችና ባንዳዎች ዳግም አንወናበድ።
Ali ጽንፈኝነትን እንታገል። በልዩ ልዩ ምክንያት የተነሳ ጽንፈኝነት በአሸናፊነት ከወጣ የሚያደርሰው ጉዳት በቀላሉ የሚገመት አይደለም። የናዚና የፋሽስት ሪዮት ለምሳሌ ቀኝ ክንፍ ጽንፈኛነት ነው። በአፈናና ፍጅት የሚያምን ዘረኛ ጽንፍ ነው። ለሚሊዮኖች ሞት ምክንያት ሆኗል። በራሳችን አገርም የባዕድም ሆነ አገር በቀል ፋሽስቶች ፍጅትን አስከትሏል። በፖለቲካ መስክ ሆነ በሃይማኖት ጉዳይ፣ በዘረኝነት መስክ ሆነ በጾታ ጥያቄ ጽንፈኛ አቋም ጎጂ ነው። ጥላቻን ያነግሳል፣ ወደ ጥፋት ያመራል። በሀገራችን የፖለቲካ መድረክ ሊሰፍን እየቃጣ ያለውን ጽንፈኝነት አምሮ መታገልና ማሸነፍ ለሀገር ህልውና ወሳኝ ግዳጅ ነው። ከፋሽስቱና ጸረ ህዝቡ ኮሎኔልና አገዛዙ ውድቀት በኋላ በባዕዳን እርዳታ ወደ ስልጣን የመጣው ወያኔ ሲመሰረት ራሱ ውልደቱም ከጽንፈኝነት ጋር ያቆራኘና ሀገርና ህዝብን የጠላ ነበር ነውም። አማራውን ህዝብ ለመፍጀትና ለማጥፋት ያለመ ዘረኛ ጽንፈኛ ቡድን ነበርና ስልጣን ከመምጣቱም ሆነ በኋላ አማራውን ህዝብ ለማጥፋት ሞክሯል። አሁንም እየሞከሩ ናቸው ወያኔዎች። ሟቹ ጸረ ህዝብና ጭፍን ጸረ አማራው የወያኔ አዛውንት ግባቸው ኢትዮጵያን ማዋረድና ማዳከም ነው። ግን ጠላ ካሄደውባታል። ለመሬቷን ለባዕዳን ለግሰዋል። ህዝቧን ለዘመናዊ ባርነት ዳርገዋል። ወርቅ ህዝብን ብለው ሌሎችን አስቸንችለዋል። ፍጅት አካሂደዋል። የጠሉት ህዝብ ግን አልጠፋ ብሎ ተቋቁሟቸዋል። የጽንፈኛ አቋማቸው ውጤት ነው ይሁሉ። ወያኔ ሌሎችንም በዚሁ ጽንፈኛነት ሊበክል ሲጠር ዓመታት አልፈዋል። በራሱ በጸረ አማራ ጥላቻ ተቀጥፎ የኦሮሞ ህዝብ ኢትዮጵያዊ አይደለም ያለው ድርጅትም ልክፍቱ ጠንቶበት ከአህያ የዋለች ጊደር እንዲሉ በጽንፈኛነት ከንፎ አሶሳ በደኖ አርባ ጉጉ ማንነቱን የሚገልጹ ሆነዋል። ከሞቱ ዘመን ባለፋቸው አጼ ምኒልክ ላይ በአሁኑ ጊዜ የተከፈተው ጸያፍ ዘመቻ ምሳሌ ነው። አማራን በገጀራ አንገቱን ቅላው ጠፍጥፈው የሚሉ ባለጌዎችና የአሜሪካ ምሁር በሉን የሚሉ ሌላ ምሳሌ ናቸው። የባዕድ ቅጥረኞች ጽንፈኛነት ሲበዛ ግለሰቡን ያንወንላል፣ ያዋርዳል፣ መታቂያም ያደርጋል። አማሮች አበበ ቢቂላን በእግሩ በሮማ ማራቶን እንዲሮጥ አደረጉት፣ በደሉት። ድንቅነሽ ኦሮሞ ነበረች፣ ጎንደርም የኦሮሞ ምድር ነበር ብሎ መዘባረቅም ይከተላል። አሳዛኝ ነው። የፖለቲካ አቋምን በተመለከተ ጽንፈኝነት የሚመጣው በልዩ ልዩ ምክንያት ነው። ወደ አገራ ግጭን የገቡ ምስዮናውያንና ባዕዳን ህዝብን እርስ በርስ ለማጋጨት ያልፈነቀሉት ድንጋይ አልነበረም። ወራሪ የጣሊያን ጦር ጸረ አማራ ስሜትን ቀስቅሶ ህዝብን ለማከፋፈልና ቅኝ ገዥነቱን ለማረጋገጥ ሞክሮ ነበር። አልተሳካለትም። እንግሊዝም በየጊዜው ተመሳሳይ ሙከራ አድርጋለች። ባይሳካላቸውም መርዛቸውን ሲረጩ ቆይተዋል። በዘመናችንም የጥላቻና የጽንፈኝነትን ተውሳክ ሲያስፋፉብን ቆይተዋል። ጽንፈኝነት ግን መሰረቱ መሀይምነት ነው፣ አለማወቅ። በአያሌው ጽንፈኛ አቋማቸውን ይዘው ህዝብን ሊያፋጁ የሚነሱ ተማርን ያሉ ቢሆንም እነሱ ያወቁ ይመስላቸዋል እንጂ ሁሉ ነገር የተደበላለቀባቸው ናቸው። በህዝብ ላይ ጭፍን ጥላቻን ማሰራጨትና ግድያና ፍጅትንም ማቀንቀን ውቀት ሳይሆን ድንቁርና ነው። የፖለቲካ ጽንፈኝነት የለየለት ጸረ ዲሞክራሲነት ነው። መብትንና እኩልነትን አጥብቆ ይጻረራል። ጭፍን ጥላቻም ነውና ጉዞ ወደ ጸረ ዲሞክራሲነት አፈናን ወይም ጭፍጨፋ ነው። ጽንፈኝነት ነው የምርጥ ዜጋ ወይም ወርቅ ህዝብ ልፈፋን የሚያስከትለው ቅሌት። ደግሞ ናዚዎችን የት እንዳደረሳቸው የምናውቀው ነው። ነጮች ዘረኝነታቸው አፍሪካውያን ላይ ታሪክ የማይረሳው በደል እንዲያደርሱ አድርጓቸዋል። ጽንፈኝነት ሃይማኖትንም መሰረት ያደርጋል። ዛሬ በዓለም ደረጃ እያየን ያለነው በቂ ምሳሌ ነው። የእምነት ነጻነት ይጻረርና ሃይማኖትን የፖለቲካና ኢኮኖሚው ትግልና ግብግብ መሰረት ያደርገዋል። ለሁሉም አይነት ግጭቶች በቂና ተገቢ ምርምር ሲደረግ ፖለቲካዊ ምክንያቱ ግልጽ ይሆናል። በሁሉም ሃይማኖት መሰረታዊ ይዘት ወንድምህን እህትህን አትጥላ፣ ታደጋቸውና ተፋቀሩም የሚል ነው። ጨፍጭፍ፣ ተጨፋጨፉ፣ ህዝብንም በሃይማኖት መሰረት ከፋፍለ አጋድል የሚል ሃይማኖት አለን? ካለም ስህተት ነው። ግድያ መስበክ፣ የሌላውን የእምነት መብት መጻረር፣ ክርስቲያንና አማራን ጨርሱ ብለው ብሔርተኛ ነን ባዮች ሲጮሁ በመሰረቱ አበዱ ወይ ወንጀለኛነት ተሰማሩ የሚባለው። ህዝብን የሚፈጁ ዘረኞችና ጽንፈኞች ሁሉ እብድ ናቸው ባይባልም ስምሪታቸው ከሰውነት ምድብ የሚያወጣቸው ነው። ወያኔ ተገንጥለን ነጻ ትግራይን እናቋቁም ብሎ በ1967 መርሃ ግብር ሲያወጣ ትግሉንም ጸረ አማራ ብሎ ሰይሞ በአንድነት መኖርን የሚሰብኩ የሸዋ ትምክህተኞች ናቸው ብሎ ተራማጅ አማራ ታይቶ አይታወቅም ብሎ ተፋልጦና አማራው በህዝብ ደረጃ ከጭቆና ትርፍራፊ ተረፍ መረፍ የሚያገኝና በዚህም የተነሳ ትግሬን የሚጠራ ነው ብሎ ስንቱን በጥንፈኝነት ነርቷል፣ ከጥፋትም ዳርጓል። ይህ ሊረሳ የሚችል አይደለም። የጥንፈኛና ዘረኛ አቋም እምነትም ለስንቱ ዜጋ ህይወት ማጣት መታደንና መጥፋት በእስርም መማቀቅም ስቃይ ምክንያት ሆኖ አለ። ይህን መታገልና የጽንፈኞቹን ሴራ ማክሸፍ የዜጋ ሁሉ ግዴታ ነው። ዛሬ በሀገር ውስጥም ሆነ በውጭ በተለይም ብሔረሰብን ሽፋን በማድረግ እየተደለቀ ያለው የጥላቻና የፍጅት ከበሮ በሀገራችን አዛውንት ሲመክሩና ሰላምና ፍቅርን ለማስፈን ሲጥሩ የምናውቅ ብንሆንም ዛሬ በተገላቢጦሽ አዛውንት ያልናቸው ለጽንፈኛነት ሲያረግዱ፣ የሀገርን ታሪክ ሲያበላሹና የተወሰነ ህዝብን ወይም የሃይማኖት ተከታይን ሲያብጠለጥሉና የጥላቻና ግድያም ሲያናፍሱ ማየት ተገደናል። አስታራቂውን አሉ ስንላቸው ለጽንፈኞቹ ቡድኖች ተገዥ ሆነው ኢትዮጵያዊነትን እያስጠቁና ሀገር ወዳድ ኃይሎች ላይ ሻጥር እየፈጸሙ ናቸው። ኦባምባውን ሲተርቱ ጥላቻ ቤት አይሰራም ያፈርሰዋል እንጂ ብለዋል። ጽንፈኞቹ በሞላ ሀገርን በህዝብ ፍቅር ላይ የሚገነቡ ሳይሆኑ ሀገር ትፍረስረው የተነሱ ናቸው። የፖለቲካ መስመር ልዩነትን ችለውና ተቀብለው ለሚያምኑበት ዓላማ መታገል ሲባሉ፣ ዓላማቸው ደግሞ ሀገርን ጠልቶ ማፈራረስና የወርቅ ህዝብ ፖለቲካን መንዳት ወይም ግንጠላን ማቀንቀን ነው። ለዚህም ነው የአማራው ህዝብና ሌሎችም በወያኔ አገዛዝ ስር አደግ ላይ ወድቀዋል የምንለው። በደኑና አርባጉጉ እንዳሳዩን ደግሞ ሌሎችም ተተኪ ቢሆኑ የተሻለ አማራጭ ሊሆኑ አይችሉም፣ አይተናቸዋል። ዘረኛ ልፍፋቸውንም እስኪተከን ማድመጥ ተገደናል። ባለፉት ዓመታት ስንቱን ንጹህ ዜጋ ሲጨፈጭፉ፣ እርጉዞችንም ሳይቀር ገደል ሲጥሉና በሳንጃ ሲተለትሉ ያላየናቸው ይመስል የዛሬ 100 ዓመት የነበሩ አጼ የዛሬ ዲሞክራት ካልሆኑ ብለው እነርሱም መሆን ያቃታቸውን ክስ ይደረድራሉ። ጥላቻን ለማናፈስና ወደ ጽንፍ ህዝብን በስሜት ለማንጎድ ታሪክን በሐሰት ፈጠራ አጅበው ማቀረቡንም ተያይዘውታል። አክሱም ለወላይታ ህዝቡ ምኑ ነው ያለውም ጽንፈኛ ፖለቲካ ነውና የወላይታ ህዝብን ተወላጅን ተተኪ አድርጎ አዘጋጅቶ ወደማይመለስበት መሄዱም ታዝበናል። በ1983 ጽንፈኞች ሁሉ ሲቀራረቡና በኢትዮጵያ ህልውና ላይ አሲረው እከከኝ ልከክል ሲባባሉ በገሃድ ህዝብ አይቷል። በኢትዮጵያ ላይ የተሸረበው ሴራ አልተሳካም። ጽንፈኞቹ እርስ በርሳቸው ተባልተው ዋናው አውሬ ስልጣንን ለብቻው ይዟል። በወዳም ተለጣፊዎች ታጅቦ ከአመት አመት በሽታው ባሰበት እንጂ ከቶም አልተሻለውም። ተሽሎታል ሊሉ የሚጥሩ በአዳንና የስርዓቱ ተጠቃሚዎች ደግሞ አቋማቸውን ምን እንደሚወስነው የምናውቀው ነው። ከጅማት የሚከር ጥላቻ የባለጌ መለያ ነው ተብሏል። ዘረኝነትና ጽንፈኝነት ብልግናም ነው፣ በራስ ላይ በህዝብና በሀገርም ላይ። ስለዚህም ያወቁ መስሏቸው በህዝብ ላይ እያጓሩ ያሉት በተለይ በአሜሪካና እንግሊዝ የሰለጠንን ምሁሮች ነን የሚሉት ባለጌ ማፈሪያዎች ናቸው ብንል ማጋነን አይሆንም። ጽንፈኝነት የሽንፈትና የቀቢጸ ተስፋ የዝቅተኝነት ስሜትም ነጸብራቅ ነው። በራሱ የሚተማመን ሰው ትበልጠናለህ ወይም ከኛ ትሻላለህ በሉኝ ብሎ አይደርቅም። ጀግናም ከግንባር ፈርጥጦ በባዕድ አገር ካፎቱ መቼም የማይወጣ ጉራዴ ወይም ዱልዱም ጦርን አይሰብቅም፣ በሆነ ምክንያት ወይ መርቅኖ ወይ አብዶ ካልሆነ በስተቀር። ጽንፈኝነትና ዘረኝነትን እንታገል። የኢትዮጵያን ህልውናና አንድነት በጋራ ትግል እናስከብር።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባአንድ ቁጥር አራት ጥር 2008 ዓመተ ምህረት ዝምታ ለበግም አልበጃት አምባገነኖች ስልጣንን ለመቆናጠጥ የህዝብን ፈቃድ ወይም ድጋፍ ፈልገውና ጠይቀው አያውቁም የሚፈልጉት የህዝብን ታዛዥነትና ጸጥ ለጥ ብሎ መገዛትን ነው የህዝብን ፍላጎት ሰምተው የልቡን ትርታ አዳምጠው ፍላጎቱን ተከትለው አግባብተውና በጋራ አቅጣጫ ላይ ተመስርተው ማስተዳደርን አያውቁበትም። የበታችና የበላይ ሰልፍን የሚያረጋግጡት በኃይል ወይም በጠመንጃ ብቻ ነው። በኃይል በመቀጥቀጥ ካልገበርክ ተቃውሞህን ካላቆምክ የባሰ ይመጣብሃል በማለት ማሸማቀቅ ሰብአዊ ክብርን መግፈፍና ማዋረድ የአምባገነኖች ተፈጥሯዊ መለያቸው እና ባህሪያቸው ነው። በዚያን ዘመን የተፈጠረው ተራማሽ ትውልድ በቁጭትና በቆራጥነት ተደራጅቶ ለመታገል የተነሳው ኢትዮጵያ ሀገሩ ከጥገኝነት፣ ከምጽዋተኝነት፣ ከድህነትና ከኋላ ቀርነት ተላቃ በሰላምና የእድገት ጎዳና እንድትራመድ በመመኘትና የአዲስ ስርዓትን ምስረታ አስፈላጊነትን በማመን ጭምር ነበር። ይህ የ1960ዎቹ ተራማጅና ለውጥ ፈላጊ የተማሪዎች እንቅስቃሴ ጭቆና፣ ብዝበዛና የግፍ አገዛዝ ከሚወዳት እናት አገሩ ተወግዶ ህዝባዊ የሆነ ስርዓት ተመስርቶ ህዝቡ ለተሻለውና ለሚገባው ኑሮና ክብር እንዲበቃ ለማድረግ ብሔር ጾታ እድሜና ሃይማኖት ሳይገድበው ባንድነት የተሰባሰበ ትውልድ ነበር። ለሀገሩ ቀናይ ለህዝቡ አሳቢ የነበረውን የዚያን ጀግና ትውልድ ህዝባዊና አገራዊ እንቅስቃሴ ለመግታት ሲል በወቅቱ የነበረው አገዛዝ መሪዎቹን አስሮና ገድሎ የተማሪውን አመጽ ጸጥ ቀጥ አድርጋለሁ በሚል እብሪት ተወጥሮ ነበር። ይሁንና የኢትዮጵያ ህዝብ የግጽዋ ሞልቶ በመፈሰሱ የተነሳ በዩኒቨርሲቲና በሁለተኛ ደረጃ ትምህርት ቤት ተማሪዎች ተከስከሶ ባዝጋሚነት የተጀመረው የተማሪዎች እንቅስቃሴ በተለያዩ የአገሪቱ ክፍሎች ጭምር በመቀጣጠሉና የህዝቡ ብሶት ገንፍሎ ያገዛዙን ግብአተ መሬት እንዲፋጠን አድርጎታል። ያጤውን አገዛዝ የተካውና የካቲቱን ህዝባዊ እንቅስቃሴ ያጨናገፈው አምባገነኑ ወታደራዊ ቡድን የራሱን ስልጣንና ኢትዮጵያን ለይቶ ማየት የተሳነው ፍጹም የስልጣን ጥማቱ አይኑን የጋረደው ስለነበር የደርጉ መሪ አገር ጥሎ እስከፈረጠጠበት ቀን ድረስ ለስልጣኔ ያሰጋኛል ያለውንና በአገራቸው ምድር የፖለቲካ የኢኮኖሚና የማህበራዊ ፍትህን እውን ለማድረግ ተደራጅቶ የታገለውን ተራማጅና ለውጥ ፈላጊ ትውልድ በጭካኔ መትሯል። ተደራጆቹ ዛሬም ወንጀላቸውን ደብቀውና ክደው በጥፋት ጎዳና ተሰማርተው ይገኛሉ። ደርግን የተካው ዘረኛው ወያኔም መሰረተ ዓላማው ዘር፣ ጎሳና መንደር በመሆኑ የሀገሪቱን አንድነትና ሉዓላዊነት በጽኑ ከማስደፈሩም ሌላ ተጋብቶ ተዋልዶ ተዛምዶና ተጎራብቶ ለዘመናት የኖረውን ህዝብ በጎጥ በክልልና በሃይማኖት በመከፋፈል ፍራቻና ጥላቻ እንዲነግስ አድርጓል። ቃልና ተግባሩ ለየቅል የሆነው ጠባብ ብሔረተኛው ቡድን በዴሞክራሲ ስም አፈናን፣ በእኩልነት ስም ጭፍን አድሎን፣ በአንድነት ስም ክፍፍልን፣ በፍቅር ስም ጥላቻን በአገሪቱ በማንገስ በዓለም ዙሪያ አቻ በሌለው ደረጃ
ጉጠኛና ጭፍን አምባገነንነቱን በተጨባጭ አስመስክሯል። የኢትዮጵያን የህብረተሰብ ታሪክ ስንመረምር እስካሁን ድረስ መንግስት የተባለው ተቋም የህዝቡን መሰረታዊ መብቶች እየገፈፈ ህዝቡ መብቱን ማጣት ብቻ ሳይሆን ባለመብት መሆኑን ጭምር እንዳያውቅ ለማድረግ ጥረት ሲያደርግ ቆይቷል። ኃይልን መሰረት ያደረገው የስልጣን ለውጥም መንግስት ነኝ ለሚል እብሪተኛ ሁሉ የበላይነትና ፍጹማዊነትን ሲያከናንብ ተመልክተናል። ያንድ መንግስት የስልጣን መሰረቱ የህዝብ ፈቃድና ምርጫ መሆን አለበት የሚለው መሰረታዊ መርህ ባምባገነኖችና ጎጠኞች እየተጨፈለቀ ቀጥሏል። በመሆኑም በአገራችን የህዝብ ፖለቲካ ሚና ካምባገነን አገዛዝ ነጻ የሚያወጣ አመጽ ብቻ እንደሆነ አምኗል። እንኳን ህዝብ ሳይፈልገውና ሳይመርጠው የተሰየመ ኃይል ይቅርና ህዝብ ራሱ የመረጠውን መንግስት ቢሆን ሙሉ አመኔታና ፍጹም ስልጣን ሊሰጠው አይገባም። ስልጣን ብዙዎችን ያበላሻልና መቆጣጠር መቻል የህዝብ ኃላፊነትና ግዴታም ነው። ዛሬ በአገራችን እየተካሄደ ያለው የህዝብ አመጽ እንቢተኝነት የወያኔ ቱባ ቱባ መሪዎችና ካድሬዎቹ እንደሚወተውቱት በጥቂቶችና በአሸባሪዎች የተጠነሰሰ ሴራ ሳይሆን መብቱ የተረገጠውና የተገፋው ህዝብ በተፈጥሮ የተጎናጸፋቸውን መሰረታዊ የሆኑ የማይገረሰሱ የሰብአዊና የዴሞክራሲያዊ መብቶቹን ለማስከበር የሚያደርገው ህጋዊ ትግል አካል መሆኑ ፀሐይ የሞቀው ሀቅ ነው። ከጥገኝነትና ከምጽዋተኝነት ከድህነት ከኋላቀርነት ለመላቀቅ ከተፈለገ እድገት መኖር አለበት። እድገት ደግሞ ከሰላም በፊት አይመጣም። ሰላም ደግሞ በወያኔ ቸርነት አይወርድም። የሰላም ጠንቅ የሆነውን ወያኔን ለማስወገድ ኢትዮጵያን ለሚሉ ሁሉ አንድነት የግድ ያስፈልጋል። የአንድነትም ሆነ የአብሮ መኖር ቁልፉና መሰረቱ ጽንፈኝነትን አስወግዶ ህዝቡ እርስ በርሱ በእኩልነት በወንድማማችነት በህትማማችነትና በዲሞክራሲ ተቻችሎ አብሮ መጓዝ ሲችል ነው። ዛሬ በአገራችን መልካ ምድር የሚደረገው ትግል በህዝቡና በጥቂት ጎጠኞችና የስልጣን ጥመኞች መካከል ያለ የህግ የበላይነትንና የህዝብ የስልጣን ባለቤትነትን ለማረጋገጥ የሚደረግ ትንቅንቅ ነው። የዚህ ህዝባዊ ተጋድሎ ማሳረጊያው ደግሞ የአገር ሉዓላዊነትና የህዝብ እኩልነት የሰፈነባት ዴሞክራሲያዊና ህገ መንግስታዊ ኢትዮጵያን በትግል እውን ማድረግ ነው። ዴሞክራሲን ለማስፈን የህዝብን ወሳኝነት የህግ የበላይነትና የአገር ሉዓላዊነት እንዲኖር የግድ ይላል። የመንግስት አይነት የመንግስት ስልጣንና የመሪዎች የስልጣን ዘመን በህዝብ የሚወሰን እንጂ መንግስት በህዝብ ላይ ተወዝፎ ሲያሰኘው መብት ያሰኘው ጥይት እየለዋወጠ እንዳሻው እየወሰነ የህዝቡን ጥቅም እየሸጠ የህዝቡን ፍላጎትና መብት እየረገጠ ሊገኝ አይችልም። ዴሞክራሲ በህዝብ ልዕልና እንጂ ባልተመረጡ አልኩባይ ሞግዚቶች የሚገለጥ አይደለም። በተጨባጭ እንደሚታየው የህዝብ ወሳኝነትና ልዕልና በአፍጢሙ ተደፍቷል። ያለፈውም ሆነ ያለው አገዛዝ በህዝብ ስም የሚገዙ አምባገነን አገዛዞች ነበሩ ናቸው ማለት ትክክል ነው። ዛሬ በኢትዮጵያ የሚታየውና የሚሰማው የዴሞክራሲና የጎህ ብስራት ሳይሆን ያስከፊ አምባገነናዊ አለው ምን ትሆናላችሁ የሚል የሰቆቃ ደወል ነው። ዴሞክራሲ ላማለኝ በሰማይ ወተቷንም አላይ እንደሆነ አለ። ወያኔ ሁሉን እንዳሻው ወሳኝ መብትን ገዳቢ እኔ በቀደድኩላችሁ ጎዳና ብቻ ተራመዱ ባይ ነው። ዛሬም እንደ ትናንትናው ህዝቡ ከፖለቲካው መድረክ ከወሳኝነትና ከባለሙሉ መብትነት እንደተነጠለ ነው። ለመብቱም ካልታገለ ወያኔ በያዘው የጥፋት ጎዳና ቀጣይ እንጂ የሚታረም አለመሆኑ ለሁሉም ዜጋ ግልጽ ነው። የህዝብ የመቃወም መብት ሊከበር የሚችለው ተቃውሞን መብትን የነፈገውን አገዛዝ በመቃወም ነው። የኢትዮጵያ ህዝብ እየተፈራረቁ የብረት ቀንበር ሲጥሉበትና ቆብ ሲሉበት የነበሩትን አምባገነኖች መሸከሚያ ጫንቃ አጥቷል። ባርነትን ያጸደቀ ትዕግስትን ውርደትን የተከናነበ ሰላምን ተቀብሎ መገኘት የሚተበቀበት አይደለም። ባጭሩ መብቴ ተገፈፈ በቃኝ አልቻልኩም አሻፈረኝ ያለ ህዝብ ማመስ መብቱ ብቻ ሳይሆን ግዴታውም ነው። የህዝብ የተቃውሞ መብት በትግል እንዲከበር በቅድሚያ ህዝቡ የመንግስት ስልጣንና መሰረት እሱ ራሱ ህዝቡ መሆኑን መቀበልና ለመንግስት የተቀማውን መብት ቅዱስ መብቴ የሚለውን ለማስመለስ ቆርጦ መነሳትን የግድ ይላል። ከመንግስት ማን ተጋፍቶ ፖለቲካና ኮረንቲ በሩቁ ያላቀም መፈራገጥ ለመላላት ወዘተ ይያሉ መብቱን የቀማውን ህገወጥ አገዛዝ ፈርቶ የመብቱን መገፈፍ ተቀብሎ መኖር ያገዛዙ ባሪያ ከመሆን ማምለጥ አይቻልም። ዛሬ ህዝቡ በወያኔ ላይ ከመቼውም ጊዜ በበለጠ መብቱን ለማስከበር ነቅቶ የተነሳበት ወቅት ነው ማለት ይቻላል። ወያኔም ተደፈርኩ በሚል የህዝቡን አመጽ ለማፈን የሚችለውን ሁሉ በማድረግ ላይ ይገኛል። ወያኔ የህዝብን ስልጣን ቀምቶ በአፍአዊ ሽንገላ ተሰማርቶ የተለየ ሐሳብን ያቀረመ ተቃውሞን ያሰማ የሚያሳድድ የሚያፍንና የሚፈጅ መሆኑን ከቋራ እስከ ሞያሌ ከአረካ እስከ ጋዋሌ ከአርባ ጉጉ እስከ ጋምቤላ ከሎቄ እስከ ዲላ ከጋሞ ጎፋ እስከ ሱሉልታ ከአርሲ እስከ ሐረር ከባሌ እስከ ወለጋ ከኢሉባቦር እስከ ጎጃም ከከፋ እስከ ጎንደር የፈሰሰውና ዛሬም እየፈሰሰ ያለው የንጹሃን ዜጎች ደም ሕያው ምስክር ነው። ህዝቡ በየጊዜው በወያኔ ላይ የሚያነሳቸው ተቃውሞዎች በተግባር የሚያሳየው የሚያረጋግጠው ህዝቡ በመሰረታዊ መብቱ ክቡር መሆን ማመኑንና ይህን የማይገረሰስ መብትና ነጻነት ለማንም አሳልፎ ለመስጠት አለመፍቀዱን ነው። በመሆኑም ህዝቡ በተቃውሞ እንቅስቃሴ መሰማራቱ የተገፈፈ ሰብዕናውን ለማስከበር እንጂ ሌላ ምክንያት ኖሮት አይደለም። ይህን ብዙ በደሎችን እንደ ምክንያት አቅፎ የተነሳን ሰፊ የህዝብ ተቃውሞ በተወሰነ የግዛትም የብሔረሰብ ደረጃ ወስነውና አሽገው የደገፉ መስለው ሊያዳክሙ የሚጥሩትን ወያኔም ሆነ ባዕዳን ኃይሎች ማሰማራታቸውንም እናያለን። ጠንቀቅ ያገሪ ልጅ ማለቱ ወቅታዊና አስፈላጊም ነው። የህዝብን ትግል ገንጣዮች ሲጠቀሙበት ከዚህ ቀደም አይተናልና። የወያኔ መሪዎች ፍላጎት ሃና ፐ ወይም አልፋና ኦሜጋ ብቸኛ የመንግስት ስልጣን ባለቤት ሆነው እስከ ወዲያኛው ለመኖር ነው። ወያኔዎች ጠመንጃ ጨብጠው የያዙት ስልጣን በኢትዮጵያውያን ፈቃድ ተጠብቆ ሊቆይ እንደማይችል ጠንቅቀው ያውቃሉ። የሚያወጧቸው ህጎች እነሱ ሌሎችን ለመከፋፈል ለማሰርና ለመግደል የሚገለገሉባቸው እንጂ ህጋዊነትን ለማስከበር የሚያግዙ ህዝብን በሰላም ለማስተዳደር የሚያገለግሉ አይደሉም። ኢትዮጵያዊ ዜግነትን መብት በየጊዜው እየጨፈለቁ የገቡት የዚህ ህግ አልባ ስርዓት መሰረቱ ነፍጣቸውና በየጊዜው ቆስቆሰው የሚያራግቡት ዘረኝነት ጭምር ነው። ኢትዮጵያዊነትን በዘር እርከን እየሸነሸኑ በተዋረድ የፈጠሯቸው ድንበሮች የሁሉም ብሔረሰቦች አስተዳደራዊ መልክዓ ምድር ሳይሆኑ አንዱ በሌላው ላይ በጥላቻ እንዲነሳ ለማድረግ ሆን ተብለው የተወጠነ የጥቅም ልዩነቶች የሚደረጉባቸው የዘረኝነት ወጥመዶች ናቸው። ያልዘሩትን አያበቅሉ ያላበቀሉትን አያጭሉ እንደሚባለው ዛሬ በተጨባጭ ወያኔ እየደገሰልን ያለው ድግስ ማሳረጊያው ዋይታ የሞላበት ቤት እንዳይሆን ከወዲሁ ማርከሻውን ማሰናዳት የግድ ነው። ማርከሻውም ወያኔ በቀደደው ቦይ በጎጥ ተከፋፍሎ መፍሰስ መታገል ሳይሆን እንደ የካቲት 1966 ጎጥ ሃይማኖትና ጾታ ሳይገድቡን በህብረትና ባንድነት ተሰባስቦ መታገል ነው። የህዝቡም የተቃውሞ እንቅስቃሴ ፍሬያማ እንዲሆን ከተፈለገ በየካቲት 1966 እንደታየው ሁሉንም ህዝብ ወይንም አብዛኛውን የህብረተሰብ ክፍል ለማቀፍና ለማሳተፍ መቻል አለበት። ስፋቱ ጥልቀቱና ቀጣይነቱ መረጋገጥ ይኖርበታል። تغلو بيفرجو تكايدو لكسات اندميشل يوقتو يتوبيا هوريتا يتقومنو قدم مسيل بأديس أبابالنا باقريتو تعلالك كتموش يتدرقو يوركتنا يتنفو في نياوش يمبتن تقبار بلج درقم مسيلو ينبروتن يتقومو سلامو يسلفوش بهايمانوت تقوامات الكوابي سيكايري قويو يهايمانوت نسعنا تغلنا باكر بودغمو يعلم أكوارت يكتلو አዲስ አበባና በሌሎችም ያገሪቱ ከተሞች የሚታየው የወያኔ የመሬት ነጠቃ የአዲስ አበባ ማስተር ፕላን በመቃወምና ታዊ አስተዳደርን በመፈለግ የተነሳው የህዝብ ተቃውሞ ወዘተ የሚጠቀሱ ናቸው። እነዚህን የህዝብ የተቃውሞና ቢተኝነት አስተሳስሮና ማክሎ ህዝቡን ለወሳኙ ህዝባዊ አመጽ እንዲነሳ ማድረግና በተበታተነ ሁኔታ የሚስተጋባውን ህዝባዊ ጥያቄ ማህበራዊ ኢኮኖሚያዊና ፖለቲካ ቅርጽ አላብሶ ማስተጋገል ያቀኛ ፖለቲካ ድርጅቶች ኃላፊነት መሆኑን ይሐፋ በጽኑ ያምናል። ያገዛዙን እድሜ ለማሳጠር ጥንቃቄና ዘዴ በተመላበት መንገድ ጸረ ወያኔ መፈክሮችን በየግድግዳው መጻፍ፣ ወያኔ በሚጠራው ስብሰባዎች አለመገኘት፣ የወያኔ አባላትና ደጋፊዎች ከሆኑ ንግድ ቤቶች አለመግባት፣ አለመሸመት አጠቃላይ ወያኔን በሁሉም መስክ በሚጎዳ መንገድ እቀባን ማድረግ ህዝብን የሚቀሰቅሱ የወያኔን ገበና የሚያጋልጡ ጽሁፎችን ማሰራጨት በየመስሪያ ቤቱ የተሰከሰጉ ከሃዲዎችንና ያገዛዙን አገልጋዮች ማግለል ድርጊቶቻቸውን ማጋለጥና ህዝብ እንዲያውቃቸው ማድረግ ወዘተ ተገቢ ነው። ከዚሁ ጋር ጎን ለጎን የተቀናጀና ስፋት ያለው የተቃውሞ ሰላማዊ ሰልፍን ማድረግ ፋት ያለው የተጠናና የተቀናጀ የሥራ ማቆማድማ ማድረግም የሚጠቀስ ነው። የተማሪዎች የተቃውሞ እንቅስቃሴ ከአስተማሪዎች ጋር ተደጋግፎ የመንግስት ሰራተኛው ከላባደሩ ጋር ተቀናጅቶ ሁሉም የሃይማኖት አማኞች ባንድ የጸሎት ጉባኤ ተባብረው አገራዊ ይዘት ያለው ትግል እንዲያካሂዱና ህዝብ ተባብሮ ባገዛዙ ላይ ባንድነት እንዲነሳ ማድረግ ያስፈልጋል። ህዝብ ተባብሮ ክንዱን ካነሳ የሚበግረው ባለመሳሪያ አለመኖሩን ሩክሳኔት ከራሳችን ከካቲቱ ህዝባዊ አመጽ መማር እንችላለን። የህዝብ ትግል ግን አንድነትን ካጣ ለወያኔና ለጠባቦች በር ከከፈተ የጋራ ትግልን ትቶ በቁጥ ደረጃ መከፋፈል ከሰፈነ መጨረሻው ከቶም የማያምር መሆኑን ያየነውና ወደፊትም የምናየው ነው። ድርጅቶች በ1983 ዓ.ም የወያኔን ዘረኛ ፖለቲካ ጭራ ይዘው ሊጓዙ ሞክረው ያደረሱትን ጉዳትና የደረሰባቸውን ውድቀት ማስታወስ ተገቢ ይሆናል። ወያኔ በኢትዮጵያ ህዝብ የተጠላ ደም የተቃባና በዚህ ምክንያት በጠመንጃ ድጋፍ ብቻ ገደል አፋፍ ላይ ተንጠልጥሎ ያለ ድንጉጥ አውሬ ነው። ሰብአዊ መብት ረገጣው እያስነሳበት ያለው የህዝብ ተቃውሞና አመጽ ባዳን ጌቶቹ እንኳን ሊሸፍኑለት ከብዷቸዋል። በስልጣን ላይ ያለ አምባገነን አገዛዝ በኃይል በፕሮፓጋንዳና በጥቅ ህዝብ እያለያየ ለመግዛት የዘራው የከፈፈል መርስ በአገሪቱ አንድነት ላይ የሚያጠላው ጥላ በቀላሉ የሚታይ አይደለም። ስለሆነም ይህ አይነቱን አምባገነናዊ ጎጠኛና አገር አፍራሽ አገዛዝን ለዘለቄታው ለማስወገድ አገር ወዳድ ዜጎች ሁሉ ያልተቋረጠና ያላሰለሰ ትግል ማድረግ እንዳለባቸው ላፕታም ቢሆን መዘንጋት የሌለባቸው መሆኑን ይሐፋ ዛሬም በአጽንኦት ያሳስባል። በብሪት ለተወጠረው አገዛዝ መፍትሄው ህዝባዊ ትግል እንጂ ዝምታ አለመሆኑን ታሪክ በተደጋጋሚ አስተምሮናል አስመስክሯልም። በታሪካዊ ወቅቶች ሲደረስ ምን ላይ መጣን? ምን ማድረግስ አለብን? በሚል ጥያቄዎችን አቅርቦ አቁንና ተጨባጭ ሁኔታውን መሰረት ያደረገ ምላሽ መስጠት ይተበቀብናል። በመኞትና በጨፍን ወደፊት ለመሄድ አቅጣጫ ለመምረጥ አይቻልምና ያለፉት 24 ዓመታት ብቻ ሳይሆን ትግል በረጅሙ ለምንና እንዴት ተደናቀፈ? ለወያኔ ስልጣን መምጣትና መደላደል እነማንስ ጉዝጓዝ ሆነው ተገኙ? ቀጠሉ ብሎ መጠየቅም የግድ ይሆናል። ዘረኛው ወያኔ ትግሌ ጸረ አማራ ነው ሲል በሚጋልበው የከፍፍል ጋሪ ላይ የወጡለት ሳይውል ሳያድር ለወያኔ ፍጹም ስልጣን ሰለባ ሆነው አስከፊ ውድቀትን ተከናንበው እስከዛሬም ማንሰራራት አልቻሉም። በመሆኑም ከሴተታቸው ተምረው ባንድነቱ ትግል ለመሳተፍ ከመጣር ፈንታ በህዝብ ትግል ላይ ሊፈናጠጡና አቅጣጫ ሊያስቱ መጣራቸው ውጤት አልባ ሆኖ የሚቀር ነው። በተግባርና በሚደረግ ትግል ዙሪያ የድርጅት ህልውና ሊከሰት ሲገባው ማንነት የሚገለጸው ከኛ በላይ ታጋይ ላሳር በማለት ድንፋታ ብቻ ከሆነ የህዝብም ትግል ብዙ አመርቂ ውጤትን አያገኝም። ጨው ለራስ ስትል ጣፍጥ ማለቱ በዚህ ላይ አግባብ ያለው ይሆናል። የሚታገል ህዝብ ለድል የሚያስፈልገውን አቋም ዘዴና መሳሪያ ራሱ ማወቅ አለበት። ድርጅቶችም የዚህ ግንዛቤ አራማጅ ወይም አስጨባጭ መሆን አለባቸው። የህዝብ የጋራ ትግል ማርከሻውና የሚጥለው መሆኑን በመረዳት ወያኔ ህዝብን ከፋፍሎና አቃርኖ ሲገዛ ቆይቷል። ትግሎችም ተነጣጥለው ብቅ እያሉ በተናጠል ተጠቅተዋል። በቅርቡ እንኳ ሙስሊም ወገኖቻችን ያደረጉትን ረጅም ትግል ሌላው ክፍል ሊያጅበው ባለመፍቀዱ ወይም ባለመቻሉ ትግሉ የተጠቃው በእኛው ድክመት መሆኑን ማመን ይኖርብናል። ለወያኔ መድኃኒቱ ለመከፋፈል ሲባዝን ክፍፍልን የሚያጠናክር ጩኸት ማሰማት ሳይሆን ማበርና አንድነትን ማጠናከር ነው። ትግልን በጋራ ማካሄድ ነው። ሁሉም በየፊናው ለራሱ ብቻ በሚለውና ዛሬ ጽንፈኞች የሚያሰሙት ጩኸት ለወያኔ ጮማው ነው፣ ይጠቅመዋል። በጋምቤላ፣ በሸዋ፣ በጎንደር፣ በአዋሳ ወዘተ ትግሎች ተፋፍመዋል። ግን አንዳንዶች የተደራጀ ትግል እያካሄድን ነው በሚል ቢዋሹም የተቀናጀና አንድነትን የያዘ ትግል አለመሆኑ የሚደበቅ አይደለም። ወያኔ ይህን ክፍተት አግኝቶ ክፍፍልና መነጣጠልን ሊያሰፋ ሲጥር በዚሁ ከይሲ ዘመቻው ጀሌው ሆነው እያጀቡት ያሉ አሉ። ምን ማድረግ አለብን ስንልም በየጎጣችን መወሰንና መብላላት ሳይሆን በዋናው ጠላት ላይ ማበር ነው። ይህን ወሳኝ ተልእኮ የሚያደናቅፉ ሁሉ ወደዱም ጠሉም ሰልፋቸው ከወያኔ ጎን መሆኑን ቢክዱትም ሐቅ ሆኖ የሚያስወግዛቸው ነው። በህዝብ መሃል ያሉ ቅራኔዎች ዋነኛ ሳይሆኑ መለስተኛና በዴሞክራሲያዊ ውይይት የሚፈቱ መሆናቸውን በመካድ ወያኔ የእርስ በርስ ቅራኔን ተክሎ ውሃ እያጠጣ ተራራ ሊያሳክል ሲጥር ዓመታት አልፈዋል። ጉዳቱንም ያየነው እና እያየነው ነው። ቅራኔዎች የሚፈቱት በዴሞክራሲ እንጂ አርባ ጎጎና አሶሳ በደኑን ለመደጋገም በመመኘት ወይም በመጣር አይደለም። ስለሆነም ዛሬ የህዝብ ወገን የሆኑ ድርጅቶች ሚና መሆን ያለበት የህዝብን አንድነት አጠናክሮ በዋናው ጠላት በወያኔ ላይ መረባረብ ነው። ከውሱን ጥያቄዎች ወደ አገር አቀፍና መሰረታዊ ጉዳዮች መሸጋገር ነው። መተባበርና ማበር ነው። ወያኔን በጋራ ጥሎ የህዝብን መብት የሚያስጠብቅና ህዝብን ወደሚወክል ስርዓት ለመሄድ ሰላማዊ ሽግግር ማድረግ ነው። ከዚህ ውጭ አለ የሚባል መፍትሄ የለም። የኢትዮጵያ ጠላቶች ህዝብን በመከፋፈል አመጹን ውሱን አድርጎ በመከለል ለወያኔ ሊጠቅሙ ተነስተዋል። ተነሱ ታገሉ ስንል ቆይተናል። ህዝቡ ወያኔ ስልጣን ከያዘ ጀምሮ ሲታገል መቆየቱ ደግሞ የታየ ነው። ምንም እንኳ አመጹ በተፈለገው ግለትና ስፋት ባይካሄድም የአዲስ አበባና የኢትዮጵያ ህዝብ ወይም ወጣቱ እንደተኛ ተደርጎ የሚነገረውም ትክክል አለመሆኑ ሲገለጽ የቆየ ነው። ወያኔን ብርቅ እያስያዘ የመጣ ተቃውሞ በአሁኑ ወቅት በመካሄድ ላይ ስለሆነ ቀደም ብሎ እንዳቀረብነው ይህም እንዳይመታና እንዳይከሽፍ መደረግ ያለበትን ሁሉ በጊዜ መረዳቱና ተግባራዊ ማድረጉ አስፈላጊና አማራጭ የለሽ ነው። ለዚህም ነው ትግሎቹ ይተባበሩ፣ አንድነት ይስፈን፣ ይቀናጁ፣ ለዴሞክራሲያዊት ኢትዮጵያ የሚታገሉ ሁሉ በአንድነት ይታገሉ የምንለው። ለዚህም ነው ይህን አቋምና አማራጭ የሚቃወሙና ከዚህ በፊትም ገብተንበት ከነበረው ማጥሊካቱን የሚቃጡትን በግልጽ የምንቃወመው። አለበለዚያ ተጠቃሚው ወያኔ ይሆናል። ተንገዳግዶ የነበረው ተመልሶ የሚቆምበትና ህዝብን አገርን ማጥፋቱን የሚቀጥልበት ሁኔታ ይፈጠራል። ወያኔ ሲሸፈንለት የቆየው ገበናው በአደባባይ ተሰጥቷል። ኩልነትን አመጣ የተባለው ልብ ወለድ መሆኑ ታውቆበታል። የኢኮኖሚ እድገትን አምጥቻለሁ በማለት ያሰራጨውን ፕሮፓጋንዳ ወደ 20 ሚሊዮን የደረሰው ረሃብተኛ ውሸት ብሎ አጋልጦታል። ህዝቡ ደግፎታል ብለው ለሚዋሹትም ወያኔ በስልጣን ላይ ያለው ባፈናና በግድያ እንጂ ህዝብ ጸረ ወያኔ መሆኑን በማያወላውል መንገድ አሳይቷቸዋል። ለሀገራችን አዲስ ብሩህ ምዕራፍን የሚከፍት አጋጣሚ አለልን። አያያዛችን ውጤቱን ይወስናል ማለት ነው። ከመንታ መንገድ መድረስ አይነት ነው። ወደ ተፈለገው መንደር ወይም ወደ አውሬ መፈንጫ ጉዞ በየት? አያያዝ እንዴት? የህዝብ አመጽ ድሉን ሊቀማ እንደሚችል ለማወቅ የራሳችንን የካቲትና በቅርቡም የግብፅ ህዝብን ሰቆቃ ማየት ለምንችለው ግልጽ ነው። የተባበረ ትግል ለዲሞክራሲያዊት ኢትዮጵያ። ወያኔ ላይ እንረባረብ። ጠባቦችና ትምክህተኞችን እንቋቋም። አመጽ ለዲሞክራሲያዊት ኢትዮጵያ። ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየው።